የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ የዛሬ ሐሙስ ሐምሌ 25 2011 ዓ.ም ምሽት ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀመርን።
ከጅቡቲ ወደ የመን በመጓዝ ላይ ነበረች አሳ ማስገሪያ ጀልባ በመስተባበሯ 15 ስደተኞች ሞቱ።
Basically, they were traveling from Djibouti towards Yemen, likely on their way to Saudi Arabia. The people on the boat were Ethiopian.
በጅቡቲ አድርገው ወደ የመን ከዚያም ወደ ሳውዲ አረቢያ ለማቅናት በህገወጥ አዘዋዋሪዎች አማካይነት ጀልባው ላይ የተሳፈሩት ፍልሰተኞች በሙሉ ኢትዮጵያውያን ነበሩ።
ዓለም አቀፉ የፍልሰተኞች ድርጅት IOM የየመን ቃል አቀባይ ኦሊቪያ ሄደንን ነው የሰማችሁት። ዘገባውን ይዘን እንመለሳለን።
በተለያየ የዩናይትድ ስቴትስ ከተሞች የሚገኙ ትውልደ ኢትዮጵያውያን ወጣቶች ወደ ኢትዮጵያ ተጉዘው የልምድ ልውውጥ አድርገዋል።
በሜዲሲን ሄልፕ ለማድረግ ኤጁኬት ለማድረግ አሁን MMRTI ሚዲያ ሶርስ ስለሆነ በሚዲያ የአገሬን ሰው ለማስተማር ስለብዙ ነገር ስለ HIV ቱበርክሎሲስ ሄፓታይተስ እና እንደዛ አይነት ኦፖርቹኒቲ ከሰጠኝ MMRTI የፊውቸር ፕሮጀክት ይሱ።
እኛ ብዙ ለማስተማር ነበር የመጣነው፣ ግን እነሱ የሚያነሱት ሐሳብ ኢትዮጵያ ውስጥ ካለው ወቅታዊ ሁኔታዎች ጋር ነው። በደንብ ያውቁታል።
በጋቢና ተሳፍረው ልምዳቸውን ያካፍሉናል። የሙዚቃ ምርጫም አለን።
አይ እንዲናችሁ ዲበት ሉታፈሰለን ከቻኖ ባንድ በጋቢና ቪኦኤ ላይ ወይ ዘንድሮ የሚለውን ሙዚቃዬን ከቻኖ ባንድ ለራስ ነው አልበም ላይ አብዣቸዋለሁ።
ሌሎች ለምሽቱ ያስተናዳናቸው ዝግጅቶችም አሉን። ፕሮግራሙን በመምራት እኔ ጽዮን ግርማና
ኤደን ገረመው አብረናችሁን ቆያለን። በቅድሚያ የኢትዮጵያዊ ወቅታዊ ሁኔታ ያካተቱና ከዓለም ዙሪያ ያሰባሰብናቸውን አጫጭር ዜናዎችን እናሰማችሁ።
ለዜናዎቹ ተመልሰን መተናል። ኢህአዲግ ሀገራዊ ምርጫው ጊዜውን ጠብቆ እንዲካሄድ አቋም እንዳለው ዛሬ ለጋዜጠኞች መግለጫ የሰጡት ጠቅላይ ሚኒስትር አብይ አህመድ አስታወቁ። በመግለጫቸው ከጋዜጠኞች ለቀረቡላቸው ጥያቄ የተለያዩ ምላሾችን ሰጥተዋል። በዚህ በሰጡት ምላሽም ሀገራዊ ምርጫው ይራዘማል አይራዘምም የሚለውን በተመለከተ ከተነሱላቸው መካከል ወቅቱን ጠብቆ ይካሄዳል የሚል የራሳቸው ምክንያት ያላቸው አካላት እንዳሉ አንስተዋል። ምርጫው ይራዘም የሚሉም አሉ፣ ወቅቱን ጠብቆም ይሄድ የሚሉ አሉ ካሉ በኋላ ነገር ግን የኢህአዴግ ስራ አስፈጻሚ ኮሚቴ ባደረገው ስብሰባ ምርጫ ከማካሄድ ጋር በተያያዘ በዝርዝር እንደተወያየና ምርጫው አይደረግም የሚል አቋም እንደሌለውም ተናግረዋል። ኢህአዴግ በምርጫውን ጊዜውን ጠብቆ እንዲካሄድ አቋም አለውም ብለዋል ጠቅላይ ሚኒስትር አብይ። በከዚህ ጋር በተያያዘ እንግዲህ የተናገሩት ሌላው ጉዳይ ደግሞ የምርጫ ህግ እየተዘጋጀ መሆኑን ነው። ህጉ ሁሉም የፖለቲካ ፓርቲዎችና የሚመለከታቸው አካላት እንደተሳተፉበት ተናግረዋል። በዚሁ ጋዜጣዊ መግለጫ ላይ የተነሳው ሌላው ጥያቄ የህዋትና ኦዴፓ በለየብቻ የሰጡት መግለጫን የተመለከተ ነበረ። በህዋትና በኦዴፓ መካከል ባለው የፖለቲካ ጉዳይ ህዋትና ኦዴፓ በየፊናቸው መግለጫን በማውጣት በፖለቲካው ዓለም የሚያጋጥም መሆኑን ተናግረዋል። ሁለቱ የፖለቲካ ፓርቲዎች ለረጅም ዓመታት ለህዝብ ጥቅም ሲሉ አብረው መታገላቸውንም አስታውሰዋል። ለዚህ እንደ መፍትሄ ነው ያሉትንም በመግለጫቸው ላይ ጠቅሰዋል።
ለዚህ ከሁለቱ ፓርቲ ብቻ አሉ በተለይ የአደግ ህት ድርጅቶች የአደግ ራሱና አጋር ድርጅቶች የሚጠበቅባቸው አንድ ወሳኝ ስራ አለ። ለሁለቱ ፓርቲዎች ፎረም ፈጥሮ ሐሳቦቻቸውን በተለመደው ዲሞክራሲያዊ መንገድ እንዲያንሸራሽሩና እያንዳንዱ ግለሰብ ወይም ቡድን የታየውን ጥፋት ሂስ ማቅረብ እንዲችል የራሱንም ሂስ ማውረድ እንዲችል እድል መፍጠር ነው። ይህን ካደረግን ይበልጥ መቀራረቡ መደማመጡ እየተፈጠረ ይሄዳል። ይህን ማድረግ ሲሳንን ደግሞ ጉዳዩ እየተካረረ ይሄዳል።
አያይዘው እንደተናገሩት ጥይት እስከሌለ ድረስ በፓርቲዎች መካከል የሚደረግ ውይይት አስደንጋጭ ሊሆን አይገባም ብለዋል። ጠቅላይ ሚኒስትር አብይ በጣም በርካታ ጥያቄዎች የሲዳማ ክልል ጥያቄ ጋር በተያያዘ ስለ ችግኝ ተከላው በአጠቃላይ በርከት ያሉ የኢትዮ ኤርትራ ግንኙነትና ሌሎች ጥያቄዎች ተነስተውላቸው ምላሽ ሰጥተዋል። በነገው ምሽት የተወሰኑትን ለመዳሰስ እንሞክራለን።
የአረና ለሉዓላዊነትና ዴሞክራሲ ፓርቲ ስራ አስፈጻሚ ኮሚቴ ትላንትና ባወጣው መግለጫ በአሁኑ ጊዜ በኢትዮጵያ የተፈጠረው ችግር መነሻው የዴሞክራሲ ጦስ ነው ብሏል። ኮሚቴው መግለጫ ያወጣው ስብሰባ ካካሄደ በኋላ መሆኑ ተጠቅሷል። የመገንጠልና ሀገር የመበታተን ጉዳይን እንደ ዋና የመፍትሄ አጀንዳ አድርገው እየተንቀሳቀሱ ያሉ ልሂቃን ህዝቡን ወደ ባሰ ችግር እየከተቱት ነውና ሊያቆሙ ይገባል ብሏል መግለጫው። እንዲሁም አሁን በኢትዮጵያ የተፈጠረው ችግር የብሔር ብሔረሰቦችን ጥያቄ ጎልቶ በመውጣቱ ነው በማለት የብሔር ብሔረሰቦችን መብት ለመጨፍለቅ የሚደረገውንም እንቅስቃሴ እንታገላለን በማለት ገልጸዋል። ሙልጌታ ጽባህ።
በጉጂ አካባቢ ሰላም ይውረድ ብለን ብንማጸንም የሚሰማን አጣን ሲሉ አባገዳ ጅሉ መንዶኦ ተናገሩ። የመንግስት የጸጥታ ኃይሎችና በአካባቢው በኦነግ ሰራዊት ስም ታጥቀው የሚንቀሳቀሱ ቡድኖች መካከል በሚካሄድ ግጭት የአካባቢው ነዋሪ ዋጋ ያስከፈለው ነው ብለዋል። የምዕራብ ጉጂ ነዋሪዎች የመንግስት የጸጥታ ኃይሎች አሁንም ጉዳት እያደረሱባቸው እንደሆነ ተናግረዋል። የምዕራብ ጉጂ ዞን በአልዋልታ ደረጃ ነው ቤት ተቃጥሏል የሚል ወሬ ደረሰን እንጂ ምንም ሪፖርት አልደረሰንም፣ ሆኖም እየመረመርን ነው የሚል ተስፋ ሰጥተዋል። ገልሞ ዳዊት ነው ዘገባውን ያደረሰን።
ሩዋንዳ በዲሞክራሲት ኮንጎ ሪፐብሊክ የተከሰተውና ከ1800 በላይ የገደለውን የኢቦላ ወረርሽኝ ተከትሎ ከዲሞክራሲት ኮንጎ ሪፐብሊክ ጋር የሚያዋሰናትን ድንበር ዛሬ ዘግተዋለች። የኮንጎ የጤና ጥበቃ ባለስልጣናት እስካሁን ድረስ ወረርሽኙን ለመቆጣጠር እየታገሉ ናቸው። እማኞች ለቪኦኤ እንደተናገሩት የሩዋንዳ ባለስልጣናት ከጊኒኒዬ ከተማ ወደ ኮንጎ ጎማ ከተማ የሚያቋርጡ በርካታ ሰዎችን ለበርካታ ሰዓታት እየከለከሉ መልሷል። ይሄ የሆነው ጎማ ውስጥ ኢቦላ ቫይረስ ከተከሰተ በኋላ ነው። ይሁንና ከሩዋንዳ ወደ ሀገራቸው የሚመለሱ የኮንጎ ሰዎች ማለፍ እንደሚፈቀድላቸው ነው የአይን እማኞቹ ጨምሮ የገለጹት።
አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ ዜናዎቻችን እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና
ኤደን ገረመው አብረን ከአድማስ እንሻገር እንላችኋለን።
Gabina VOA, let's cross boundaries together.
አሁን በመግቢያችን ላይ ወደ አስተዋወቅናችሁ ዘገባ እናልፋለን። 15 ኢትዮጵያውያን በባህር ላይ ሞቱ።
ከ90 በላይ ስደተኞችን አሳፍራ ከጅቡቲ ወደ የመን በመጓዝ ላይ ነበረች የአሳ ማስገሪያ ጀልባ በመሰባበሯ 15 ስደተኞች በረሃብ በጥምና በተስፋ መቁረጥ ራሳቸውን ባህር ውስጥ እየወረወሩ መሞታቸውን ዓለም አቀፉ የፍልሰተኞች ድርጅት IOM አስታወቀ። ጽዮን ግርማ የድርጅቱን የየመን ቃል አቀባይ ኦሊቪያ ሄደንን አነጋግራ ተከታዩን ዘገባ አጠናቅራለች።
የተባበሩት መንግስታት የፍልሰተኞች ድርጅት IOM ቃል አቀባይ ኦሊቪያ ሄደን ከአደጋው የተረፉትን ስደተኞች ቃል ጠቅሰው ለአሜሪካ ድምጽ እንደተናገሩት ሙሉ በሙሉ ኢትዮጵያውያን የሆኑ 93 ፍልሰተኞች ተሳፍረውበት የነበረና ከእንጨትና ከወዳደቁ ቁሳቁሶች ተጠጋግኖ የተሰራ ጀልባ ከጅቡቲ ወደ የመን እየተጓዘ በመሃል ላይ በመሰባበሩ ህገወጥ አዘዋዋሪዎቹ እዛው ጥለዋቸው ሄደዋል። ፍልሰተኞቹም ለአንድ ሳምንት ያህል ህይወታቸውን ለማቆየት በጭንቅ ቢጣጣሩም 15ቱ ግን ህይወታቸው ረሃብና ጥሙ ያደረሰባቸውን ስቃይ መቋቋም ስላልቻሉ ራሳቸውን ባህር ውስጥ እየከተቱ ሞተዋል። ከትላንት በስቲያ ማክሰኞ የተረፉትን ከአይኦኤም እርዳታ ሰራተኞች ጋር ተገናኝተው የደረሰውን አስረድተዋል። ኦሊቪያ ሄደን ይህንኑ የፍልሰተኞች ቃል ጠቅሰው ሁኔታውን ያስረዳሉ።
Basically, they were traveling from Djibouti towards Yemen, likely on their way to Saudi Arabia. The people on the boat were Ethiopian.
በጅቡቲ አድርገው ወደ የመን ከዚያም ወደ ሳውዲ አረቢያ ለማቅናት በህገወጥ አዘዋዋሪዎች አማካይነት ጀልባው ላይ የተሳፈሩት ፍልሰተኞች በሙሉ ኢትዮጵያውያን ነበሩ። በመካከሉ ጀልባዋ ተሰበረችና ለአደጋ ተጋለጡ። ለአንድ ሳምንት ያህልም ያለ ምግብና ውሃ በረሃብና በጥም በስቃይ በባህሩ ላይ አሳልፈዋል። ይህንን ስቃይ መቋቋም ያቃታቸው ተስፋ እየቆረጡ ራሳቸውን ወደ ውሃው እየወረወሩ ሞቱ። የተቀሩት ግን በአካባቢው አሳስጋሪዎች እርዳታ ተርፈው የመን ደረሱ። አንድ በጣም የተጎዳ ፍልሰተኛ ግን የመን ከደረሰ በኋላ የሕክምና እርዳታ ከማግኘቱ አስቀድሞ ሕይወቱ አልፏል።
የአይኦኤም የእርዳታና የሕክምና ቡድን በቦታው ሲደርስ ያገኘው 10ን እንደነበር የገለጹት ኦሊቪያ በጣም ተጎድተው የነበሩት 3 ወንዶችና 2 ሴቶች የሕክምና እርዳታ ተደርጎላቸዋል ብለዋል። ሌሎቹስ ብያቸው ነበር።
So some are still in health facilities receiving assistance from IOM and our partners.
የተወሰኑት የቤት ውስጥ እርዳታ በሚሰጥበት ቦታ ተቀምጠው ከIOM እና ከአጋዥ ድርጅቶች የምግብና የመኝታ ድጋፍ እየተደረገላቸው ነው። የተወሰኑት የሀገር ውስጥ ማህበረሰቦች እርዳታ እያደረጉላቸው እንደሆነ ሰምተናል። የት እንዳሉ ማወቅ ያልቻልናቸው ሌሎች ደግሞ አሉ። መረጃ ለማጠናቀር እንደሞከርነው ግን ወዲያውኑ ወደ ሳውዲ አረቢያ የሚያደርሳቸውን መንገድ ሳይቀጥሉ እንዳልቀረ ነው የሚጠረጠረው።
ኦሊቪያ እንደሚሉት ምንም እንኳን የመን በጦርነት መታመስ ከጀመረች 4 አመታት ቢቆጠርም ከአፍሪካ ቀንድ በተለይም ደግሞ ከኢትዮጵያና ከሶማሊያ የሚፈልሱ ስደተኞች ጉዟቸውን አላቋረጡም። ካደጋ የተረፉት ለምን በእንዲህ ያለ እጅግ ዘግናኝ መንገድ ህይወታቸውን መስዋዕት አድርገው እንደሚጓዙ ስንጠይቃቸው ራሳቸውን ለመለወጥ ተስፋ እንደሌላቸውና በመካከለኛ ምስራቅ ሀገራት ህይወታቸውን የመቀየር እድል እንዳላቸው ይነግሩናል ካሉ በኋላ ግን ምክንያታቸው ምንም ይሁን ምንም እኛ ይህንን አደገኛ ጉዞ የትኛውም አይነት ምክንያት አይገልጸውም ይላሉ። ትልቁንም ቦታ የሚይዘው ደግሞ ህገወጥ አዘዋዋሪዎች የሚሰሩት ህገወጥ ተግባር ነው ብለዋል። ዓለም አቀፉ የፍልሰተኞች ድርጅት IOM ባለፈው ግንቦት ወር ባስተላለፈው የእስረኞች መፈታትን ጥሪ በተመለከተ በሳውዲ መራሽ ጦር ድጋፍ የሚሰጠው የየመን መንግስት በሚቆጣጠራቸው የኤደንና የላሂህ 2 እስር ቤቶች ውስጥ ከ2500 በላይ ኢትዮጵያውያን ስደተኞች በስቃይ ውስጥ እንዳሉ ይፋ አድርጎ ነበር። በዚያው እስር ቤት ውስጥ በአንድ ወር ብቻ በውሃ ወለድ በሽታ 14 ኢትዮጵያውያን ህይወታቸው ማለፉንም በይፋ በመግለጽ እስረኞቹ እንዲፈቱ መጠየቁ አይዘነጋም። የድርጅቱ ቃል አቀባይ ኦሊቪያም የመን ባሁኑ ሰዓት በጦርነት ዜጎቿን በረሃብ የሚሰቃዩባት በመሆኗ እንኳን ለሌላ ሀገር ስደተኞች ዜጎቿም ወደ ሌላ ሀገር እየተሰደዱ ነው ብለዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
አድማጮች እየሰማችሁ ያላችሁት ጋቢና ቪኦኤ ነው። ቀጣዩ ዘገባችን ደግሞ ከበጎ ፍቃድ ጋር ያያዛል። ሮታሪ ኢንተርናሽናል ዓለም አቀፍ የበጎ አድራጊ አገልግሎቶች ድርጅት ነው። ኢትዮጵያ ውስጥ በተለያዩ የእድሜ ክልል የሚገኙ በጎ አድራጊዎች የመሰረታቸው 18 ያክል የሮትራክት ክለቦች አሉ። ባንታምላክ ፈለቀ ከነዚህ ክለቦች መካከል አንዱ የሆነው የአትሮንስ ክለብ አባል ነው። ያሬት ተሰማ ደግሞ አቡጊዳ የሚባለው ክለብ አባል ነው። ሁለቱም በምህንድስና ትምህርት የተመረቁ ወጣቶች ናቸው። ካፕታን ሲዩም ጋር በሚያደርጉት ውይይት ስለ በጎ ስራ ቅስቀሳቸውና ስላለው ማህበራዊ ፋይዳ አንስተዋል። ባንታምላክ ፈለቀ እንዴት ወደ በጎ አድራጎት ቅስቀሳ እንደገባ በሚያብራራበት ይጀምራል።
ጀመረው ወደዚህ ኦርጋናይዜሽን የገባሁት 12 ያክፍል ተማሪ ያለው ነውና ጥሩ ስትራክቸር ያለው ኦርጋናይዜሽን ነው። ኢንተራክቲቭ የሚባል ስቴጅ አለው ከ18 አመት በታች ያሉ የሚሆን ከዛ ደግሞ ከ18 እስከ 30 ሮትራክት የሚባል አለው። ከ30 በላይ ደግሞ ላሉት ሮተሪ የሚባል ኢንተርናሽናል ኦርጋናይዜሽን ነው እና ትምህርት ቤት መጣው ምን እንደሚሰራ ከዛው ደግሞ ለኔም የሚጠቅመኝ ነገሮች ካስረዱኝ በኋላ ነው እዚህ ኦርጋናይዜሽን ውስጥ መግባት የፈለኩት። ያሉኝንም ነገሮች በሚገባ አግኝቼበታለሁ ብዬ አምናለሁ።
ወደ ያሬድ ልመለስ። አንተስ ወደዚህ እንቅስቃሴ ለመግባት ፍላጎቱ እንዴት መነጨ የሚለውን እስቲ አጫውተን።
ሪፖርት ከመግባቴ በፊት በዩኒቨርሲቲ አካባቢዎች ላይ የበጎ አድራጎት ስራዎችን ሰርቶ ነበር እና በጓደኛ አማካኝነት ነው ይህን ነገር ልሰማ የቻልኩት። አዳማ ነበርኩ እና ሰላም መመላለሱ ስለሚከብደኝ ስጨርስ ጆን አድርጋለሁ ብዬ ነበር ያሰብኩት። ልክ እንደጨረስኩም አንዱ የበጎ አድራጎት ስራ የምንሰራው ገንደ መለገስ ነው። የዛ ፕሮግራም ላይ ተጠርቼ እዛ እንድካፈል ይዛ ተረድቼ ነበረ። ስለዚህ እዛ ሄድኩና ያለውን ስራዎችን ሳያቸው በጣም ደስ ያለኝ። ዩኒቨርሲቲ ወተን ምን እንሰራለን የሚለውን ነገር ሁሉ ጊዜ አሳስበኝ ስለነበረ ያንን አይነት እድል በማግኘቴ ደግሞ በጣም ደስ ብሎኝ ነው እስካሁን ድረስም ከነሱ ጋር አንድ ላይ እየሰራ ነበር።
ባንታምላክ፣ አንተ የምትሳተፍበት የሮትራክት ዘርፍ በምን ላይ የሚያተኩር ነው? እስካሁንስ ምን ምን ነገሮችን ሰራችሁ?
የኛ ክለብ የሚሰራው ከዚህ በፊትም እየሰራ የሚገኘው የህፃናት ጤንነት ላይና አዛውንቶች ላይ ነው ሜን ፎከስ አድርገን የምንሰራው። በአመት አንድ ዶክተሮችን ጠርተን ወደ 150 የሚጠጉ ህፃናትን ሜዲካል ቼክ አፕ አድርገን ሲቪር የሆነ ኬዝ ያለባቸው ህፃናት ካገኘ ፈንድሬዚንግ የማድረግ ፕሮግራም ነው። እስካሁን ሲቪር የሆነ ስላላገኘን ፈንድሬዝ አላደረግንም፣ ግን ቤዚክ ቼክ አፕ በአመት አንዴ እንሰጣለን። ከዛ በተጨማሪ ደግሞ ጥርስ ብሩሽ፣ ሳሙና የመሳሰሉትን ለእነዚህ ህፃናት እንሰጣለን። እንረዳዳ አረጋን ማህበር የሚባላለን፣ ከእነሱ ጋር አንድ ላይ በመስራት የአረጋን ቀንን እናከብርላቸዋለን። ከዛም በተጨማሪ የዳግማይ ትንሣኤ ፕሮግራምን አብረን ከእነሱ ጋር በዓል ሄደን እነሱ ጋር አብረን እናከብራለን።
ያሬድ፣ አንተስ የምትንቀሳቀሰው በምን ዘርፍ ነው? ምን ምን ሰራችሁ እስካሁን ድረስ?
በግዳ በኩል እስካሁን ስንሰራበት የነበረ የደም ልገሳ ፕሮግራም ነው። በየሶስት ወሩ ሁላችንም ተሰባስበን እንደዚሁም በየሶስት ወሩ የደረሳቸውን ስልክ በመደወል እና ሁኔታውን እዛለን በደንብ አድርጎ ኦርጋናይዝ በማድረግ ሰዎችን ደም እንዲለግሱ እናደርጋለን። ከዛ በተጨማሪ ደግሞ ግራና ፕሮጀክት የሚባል አለ። የትምህርት ቤት መጀመር አካባቢ ላይ ለሚያስፈልጋቸው ተማሪዎች ብር አሰባስበን እንደዛ ብር ደግሞ ሰንተር ካዶኔሽን እና እንደዚሁም የሚያስፈልጋቸውን የትምህርት ቤት ቁሳቁሶችን አንድ ላይ ዶኔት እናደርጋለን።
እንግዲህ ያደረጋችሁትን የሚሰማ ሰው የስራውን ከባድነት፣ የበጎ ፈቃደኝነት እንቅስቃሴያችሁን አልፊነት ያውቃል። አብሮ ግን የሚጠይቀው ጥያቄ አለ። ወጣቶቹ ይህን በማድረጋቸው ምን ይጠቀማሉ? ምንስ ያተርፋሉ ብሎ የሚጠይቅ ወገን ይኖራል። ምን አገኛችሁ? ምን ተጠቀማችሁ? አድማጮቻችን፣ ተወያዮቻችን ለዚህ ጥያቄ የሚሰጡትን መልስ ከመስማታችን በፊት በሮተሪ ኢንተርናሽናል የበጎ ፍቃድ እንቅስቃሴ ውስጥ ለ20 ዓመታት የቆዩትን ሮተሪያን አቶ ተሾመ ከበደን እንስማ። ይህ የበጎ ፍቃድ ስላለው ታሪካዊ ዳራና ለወጣቶች ያለውን እርባና እንደሚከተል ያስረዱናል።
ሮተሪ የበጎ ፈቃደኞች ስብስብ ነው። እኔ አሁን ያለሁበት የኢኮኖሚም ይሁን የማህበራዊ ህይወት ያበቃኝ ከኔ ባነሰ የኑሮ ደረጃ ላይ ያለው ወገኔ ባደረገልኝ እንክብካቤና የህይወት ለውጥ ነው የሚል እምነት ኖሯቸው እሱ ባነሰ ደረጃ ላይ ላሉ ወገኖቻቸው አገልግሎት ለመስጠት ድጋፍ ለመስጠት ቆርጠው የተነሱ የአንድ ሀገር ወይ ደግሞ የዓለም ህብረተሰብ ክፍል አባሎች የሚያደርጉት የበጎ ፈቃደኞች ኔትወርክ ነው። ሮተሪ ኢትዮጵያ ውስጥ የተጀመረው እንደ ፈረንጆቹ አቆጣጠር በ1955 ዓ.ም ነው። በንጉሱ ዘመን መሆኑ ነው። የንጉሱ ዘመን ሲያበቃ ተከትሎ የበቃ የደርግ ዘመን ነው። የደርግ ዘመን ደግሞ የምዕራቡን አስተሳሰብ የሚኮንን ስለነበረ ሮተሪ ኢትዮጵያ ውስጥ አብቦ በስፋት ሊንቀሳቀስ የቻለበት ጊዜ አልነበረም። አንድ ክለብ ብቻ አዲስ አበባ ሮተሪ ክለብ የምንለው እሱ ብቻ የደርግ ዘመን አለፈ። ከዚያ ቀጥሎ የመጣው የኢህአዴግ ዘመን ነው። የኢህአዴግ ዘመን ደግሞ ሲመጣ በራሱም ከደርግ የተለየ አስተዋጽኦ አልነበረው። በተለይ በልማት ላይ የሚያደርጋቸው አስተዋጽኦዎች ሰፋፊ ስለነበሩ ይሁንም አይሁንም አላለውም፣ ዝም ነው ያለው። ሮተሪያ በሃይማኖት ሳይለያዩ በፖለቲካ አስተሳሰብም ገልጸው ሳይለያዩ አንድ በሚያደርጋቸው ጉዳይ ላይ ምርጫ ወስደው እንዲሰሩ ስለሚያደርግ የሰዎችን አንድነት የተሻለ ውጤት የማስገኘት የዓለምን ሰላም የበለጠ ሊያስተጋባ የሚችል ያስተሳሰብ በአካፍ ይሰራል ብለን እናስባለን። ጣቶችንም ሆኑ ሌሎች ሮቴሪያንን እንደዚህ አይነቶችን እነዚህን በዚህ አድማስ ውስጥ በዚህ ያስተሳሰብ አድማስ ውስጥ ስለሚያራፈዳቸው ሶስት በአንድነት ለተሻለ ህይወት እንዲሰሩ እንዲንቀሳቀሱ ያደርጋል የሚልበት አለን።
በጣም ብዙ ጠቀሜታዎች አሉት ብዬ አስባለሁ። በጣም ከተለያየ የስራ አይነት ላይ ያሉ ሰዎችን እንዳውቅ ጓደኝነት እንድመሰረትና የተለየ የእነሱ ዓለም ላይ ምን አዲስ ነገር አለ የሚለውን ጭምር የተለያየ ፕሮፌሽናል ሰፖርት አግኝቻለሁ ብዬ አምናለሁ። ሌላ ደግሞ ራሱን የቻለ የስራ አመራር ጥበብ ያስተምራል ብዬ አምናለሁ።
ያሬድ፣ ያንተስ ትርፍ ምንድን ነው? የገንዘብ ወይንስ ደግሞ የመንፈስ እርካታ?
ለእኔ በጣም የመንፈስ እርካታ ለሚሰማኝ
አድማጮች፣ የዚህ ውይይት አጭር ክፍል ነው ያዳመጣችሁት። ሌሎች ጥያቄዎች የተነሱበት ረዘም ያለውን ክፍል በዌብሳይታችን ላይ ታገኙታላችሁ።
ተከታዩ መሰናዳችን በተለያዩ የኢትዮጵያ ከተሞች የሚገኙ ዘጋቢዎቻችን መስኮት የሚከፈትበት ነው። ለዛሬ ወደ ባህር ዳር እናቀናለን።
በተለያዩ የዩናይትድ ስቴትስ ከተሞች የሚገኙ ትውልደ ኢትዮጵያ ወጣቶች ወደ ኢትዮጵያ ተጉዘው ከኢትዮጵያውያን ጋር የልምድ ልውውጥ አድርገዋል። መልቲሚዲያ ሪሶርስ ኤንድ ትሬኒንግ ኢንስቲትዩት ወይም ደግሞ በምህጻረ ቃሉ MMRTI የተሰኘ ድርጅት በኢትዮጵያ ከአሜሪካ ኤምባሲ ጋር በመተባበር ባዘጋጀው መርሃ ግብር ተካተው ወደ ኢትዮጵያ ቀኑት ወጣቶች ባህር ዳር ከተማው እየተወያዩ ነው። የኢትዮጵያ ባህል እንዴት እናስተካክል? ማህበራዊ ሚዲያ አጠቃቀማችንስ እንዴት ነው? በጋራ እንወያይበት በማለት መክረዋል። አስቴር ምስጋናው በስፍራው ተገኝታ ወጣቶቹን አነጋግራለች። ራሳቸውን ከሚያስተዋውቁበት ዘገባው ይደመጣል።
እኔ ሶፊያ ቡኔ እባላለሁ እና ከሲያትል ዋሽንግተን ነው የመጣው። MMRTI የሚባል አገሬን እንዴት ነው የምረዳው ብዬ ነው እሱን ጆይን ያደርጎት እና በዛ ፕሮግራም በዛ ፕሮጀክት ነው የመጣው።
ምን ለመስራት ነው ወደዚህ የመጣሽ?
ባህልና የሚዲያ አጠቃቀም ነው እና እሱን ልጆቹ እዚህ ሀይ ስኩል ያሉት እና ዩኒቨርሲቲ ያሉት ስቱደንቶች ለማስተማር ነው እና እኛም ራሳችን የኛን ባህል ለመማር ነው። ችግሮችን ለማወቅና እንዴት ብዬ ነው የምረዳቸው። ስለዚህ ነው የመጣው። አሁን እኔ ዱባይ ነው ያደግኩት። ዱባይ ነው የተወለድኩት እና እዛ ነው ያደግኩት ለ17 ዓመት እና ግን ቋንቋን ስለማውቅ ትንሽ ነው ማቋውን በደንብ ሰማለው ግን ብዙ አላወራም እና ልጆቼንም እንደዛ ማስተማር አለብኝ። ባላቸውንም ቋንቋቸውንም ማስተማር በጣም በጣም ኢምፖርታንት ነው እና እሱን ተማሪያለሁ። ዛት ሞስት ኢምፖርታንት ለምን በአገሬ ፕራይድ አለኝ፣ ኩራት አለኝ በአገሬ። ዛነ ነርስ ነው በቃ የኔ ስራ እና ሜዲካል ፊልድ ዶክተር ለመሆን ቢኤ የተማርኩኝ ነው። አሁን ከነርስ ወደ ዶክተር ማለት ነው እና በቃ ይሄን ሀገር አንድ በአንድ ነገር በሜዲሲን ሄልፕ ለማድረግ ኤጁኬት ለማድረግ አሁን MMRTI ሚዲያ ሶርስ ስለሆነ በሚዲያ የአገሬን ሰው ለማስተማር ስለብዙ ነገር ስለ ኤችአይቪ፣ ቱበርክሎሲስ፣ ሄፓታይተስ እና እንደዛ አይነት ኦፖርቱኒቲ ከሰጠኝ MMRTI የፊውቸር ፕሮጀክቴ እሱ ነው። ለአገሬ ለማስተማር ስለብዙ አይነት ዲዚዝ ምንድን ነው በሽታ because knowledge is power. ስለዚህ እንደዛ በየለ ማግኖ ፊውቸር ፕላኒንግ ማለት ነው።
ሌላው ከአሜሪካ ዋሽንግተን ዲሲ እንደመጣ የሚናገረው ወጣት ስቲፋኖስ ብርሃኑ ነው። በልምድ ልውውጡ ለቋንቋዬና ለባህሌ ክብር እንድሰጥ ትምህርት ወስጃለሁ ይላል።
እኛ ስልጣና ለመስጠት ብቻ ሳይሆን ከነሱ ብዙ ለመማርም ነው የመጣነው። ምክንያቱም እኛም ተመሳሳይ እድሜ ስላለን እነሱም ያልፉት ነው እኛም ያለፈን ያለ ነው። ሀገሩ የተለያየ ቢሆንም የሶሻል ሚዲያ ችግሮች በሁሉም ቦታዎች አንድ አይነት ናቸው። ስህተት የሆኑ መረጃዎችን ነው የሚሰጠው እና እዛም ያሉ ሰዎች ተመሳሳይ ችግር ስላለባቸው እዚህ ያለውንም ለማሳየት ነው የሞከርነው። ግን በይበልጥ ጎንደርና ባህር ዳር ልጆቹ እኛ ከተጠበቅናቸው በላይ ዝግጁ ናቸው። እኛ ብዙ ለማስተማር ነበር የመጣነው ግን እነሱም ያነሱት ሐሳብ ኢትዮጵያ ውስጥ ካለው ወቅታዊ ሁኔታዎች ጋር ነው በደንብ ያቁታል። ለምሳሌ ባህር ዳር የተፈጠረው ነገር አለ። አብዛኞቻችን እኛ እዛ ያለን የምናቀው ሶሻል ሚዲያ ላይ የተለቀቀ ነገር ነው የምናየው። እነሱ ግን ሞር ሐሳቡ ስላላቸው እኔው ለምሳሌ ስለ ሚዲያ ኤቲክስ ሳስረዳቸው እነሱ ከሚዲያ ኤቲክስ ጋር አብረው ባህር ዳር ውስጥ የተከሰተውን አብረው አልፎ ነበር ሲያዩ የነበረውና እኔ ያላየኋቸውን መንገዶች እነሱ በአብዛኛው እያሳዩ ነበር።
አንተም የተሻለ እውቀት ይዘህን ሄድከው ማለት እንችላለን።
በጣም ያው አማርኛዬም በደንብ ከበፊቱ የበለጠ ጎበዞኛል።
እንደገና ደግሞ የባህልም ልውውጥ አለ እዚህ ጋር።
እዛ ብዙ ነገሮቹ እዚህ እንደምንኖረው አንድ አይነት ነው፣ ግን ትንሽ እዛ ሲስተሙም ስለሚቀየራቸው ሰዎችን ትንሽ የመደበላለቅ ነገር አለው። እኛ ግን ስንመጣ እዚህ በይበልጥ እነሱን አይተን ዋና ያልተበረዘ ነገር ይዘን ለመሄድ ነው የኛ ማሳባችን።
እና ምን ምን አያቸው አሁን?
አማርኛ ማቀርቦን ያዘጋጀው በእንግሊዘኛ ነበረ። ላይ ግን ሙሉን ፕሬዘንቴሽኑን በአማርኛ እንግሊዘኛ ቢሆንም ስላይዱ እኔ በአማርኛ ለማስረዳት መሞከር ጀመርኩኝ ማለት ነው።
ሌላ ስላለባበስ
በእውነት እንደዚህ አልጠበቅንም ነበረ። ባበሻ ቀሚስ አድርገው ለኛም ቲሸርቶችን አምጥተውልን ቡናም እንደዛ በትክክለኛ ስነ ስርዓቱ አድርገው አመት ባል ይመስል ነበረ እንደዚህ የሆነ ሳር ምናምን አርገው በጣም ደስ የሚል ነበር።
ጎንደር ምን ነበራችሁ? ስንት ቀን ቆያችሁ?
ጎንደር 4 ቀን። በአዲስ አበባ ሄደን ደግሞ እንደዚህ ተመሳሳይ እድሜ ላይ የሚገኙትንም በደንብ አዎ።
ከባህር ዳር ከተማ ከተለያዩ የትምህርት ተቋማት ተውጣጥተው የልምድ ልውውጥ ያደረጉ ወጣቶች አስተያየትንም ጠይቄያለሁ።
ስሜ ፍሬዘር ገበያ ይባላል። የምኖረው ባህር ዳር ሲቲ ውስጥ ነው። በጣም ብዙ ነገሮችን የተማርነው በሚዲያ በሚለው ርዕስ ላይ ብቻ ብዙ ነገሮችን አውርተናል። ሚዲያ ጠቃሚ ነው ጎጂ ነው? በምን መልኩ ይጠቅማል? በምን መልኩ ይጎዳል? ሚዲያ የኛን ሀገር ካልቸር እንዴት አድርጎ በክሏል ወይንም እንዴት አድርጎ ጥሩ ነገሮችን አሳይቷል ወይንም ነገሮችን ቀይሯል የሚሉ ነገሮች ላይ አውርተናል። ሚዲያና ካልቸር ምን ያህል ሪሌትድ እንደሆኑ፣ በኢትዮጵያ ላይ ደግሞ ሚዲያን በመጠቀም የኢትዮጵያ ባህሉ በምን ያህል ሁኔታ እንደተቀየረ፣ ምን ያህል ጉልህ ተጽዕኖ እንዳለው ብዙ ነገሮችን የተማርነው የኛም ቢሆን እዚሁ ሀገራችን ላይ ሆነን ባህላችንን በርዘናል። እነሱም እዛ ሀገራቸው ላይ የኛን ሀገር ባህል በምን አይነት መልኩ እየሄደ እንዳለ ነግረውናል፣ ገልጸውልናል፣ አሳይተውናል። እዛ ሀገር ኢትዮጵያውያን እንዴት ናቸው የሚለውን ነገር ገልጸውልናል፣ አሳይተውናል። እኛም እዛ ሀገራችን ላይ እኛ ኢትዮጵያውያን እንደዚህ አይነት ባህሎች ነበሩ ነው አሁን እያልን እያወራ ነው ያለ ነው። ምክንያቱም እኛ ራሳችንን ባህላችንን ረስተናል። እኛ እንዲህ ነን ብለን የምናሳየው ነገር የለም። ኢትዮጵያውያን እንተባበር ነበር፣ እንተሳሰብ ነበር፣ ተቻቻይ ነበርን ብለን ነው ልናወራ የምንችለው ነበርን ነው ግን ነን ማለት አልቻልንም። እና እኛም በዚህ ቲም ላይ ወይንም በተሰበሰበነው ነገር ላይ እያወራን ያለ ነው በዚህ ነገሮች ላይ እንዴት አድርገን ባህላችንን አንርሳ፣ እንዴት አድርገን የወደፊቱን ነገር እናስተካክል የሚሉትን ነገሮች።
አሜሪካ በሚኖሩ ትውልደ ኢትዮጵያውያን ወጣቶችና ሀገር ቤት ካሉ ወጣቶች ጋር ያደረኩት ቆይታ ይህንን ይመስል ነበር። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ለዘገባው እናመሰግናለን። ተከታዩ ሳይንስና ቴክኖሎጂ የሚቀርብበት የነገው ዓለም የተሰኘ አጭር ቅንብር ነው።
የዓለም የጤና ድርጅት ለዕለ ተዋሲያን የተሰኘ መድኃኒት መቋቋም የሚችል የባክቴሪያ አይነት መስፋፋቱ ለዓለም ከባድ የጤና ስጋት መተውን አስታውቋል። በርከት ያሉ ተመራማሪዎች የዚህ ሰበቡ በሽታ ተከላካይ መድኃኒቶችን ሰዎችንም ሆነ እንስሳትን ለማከም ከመጠን በላይ መጠቀም ነው ሲሉ ይሟገታሉ። በእንግሊዝና በስፔናውያን ተመራማሪዎች በቅርቡ ይፋ የተደረገ አንድ ጥናት ሲጋራ ማጨስ MRSA የተባለ ለዕለ ተዋሲያን መድኃኒት የማይደፍረው እንዲሆን እያደረገው ነው ሲሉ ይፋ አድርገዋል። ጥናቱ ሲጋራ ማጨስ MRSA የተባለው ተውሳክ ላይ ጫና ያሳድራል፣ ጫናውን ለመቋቋም ደግሞ የተከላካይ ሞገዶችን ይለቃል። ይህ በመልሱ ደግሞ የባክቴሪያውን የህብለ በራሄ ወይንም DNA ተፈጥሯዊ ሁኔታ እንዲለወጥ በማድረግ በመደበኛ መድኃኒት የማይረታ ጠንካራ ብርቱ የጤና እክል እንደሚያደርገው አስረድተዋል ይላል የቪኦኤ የሳይንስና ቴክኖሎጂ ዘጋቢ ሪክ ፓንቴሎ።
አሁን ሰዓቱ የጋቢና ሙዚቃ ነው። ዲበኩሉ ጃኖ ባንድ ለእናንተ ምርጫለሁ።
ሃይ እንዲናችሁ፣ ዲበኩሉ ታፈሰ ነኝ የጃኖ ባንድ ድምጻዊ። በጋቢና ቪኦኤ ላይ ወይ ዘንድሮ የሚለውን ሙዚቃዬን ከጃኖ ባንድ ለራስ ነው አልበም ላይ አብዣችኋለሁ። መልካም ጊዜ።
Banda bate duro ye hozare mode de afingo to gudare gai basta mufsandero ya tata tu tsuke kagenya
በኩሉ እናመሰግናለን። እንግዲህ አድማጮች፣ የዛሬው የጋቢና ቪኦኤ ጉዟችን በዚህ ተጠናቋል። በፌስቡክ @ቪኦኤ አምሃሪክ፣ በትዊተርም እንዲሁ # ጋቢና ቪኦኤ በመጠቀም አስተያየቶቻችሁን አድርሱን፣ ጻፉልን፣ ላይክ አድርጉን።
በሰላም በጤና ያገናኘን። ደውሉልን፣ ጨምሪበት ኤደን።
አዎ ይደውሉልን።
ስናስተናግዳችሁ ያመሸነው ጽዮን ግርማ ነው።
ኤደን ገረመው ነበር። ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያቤሮ ነው።
ጉዟችሁ የሰመረ ይሁን እያልን ከዲበር ሁሉ ጋር እንተዋችሁ። I'm a man of love, I'm a man of love, I'm a man of love.
Radio Nevio, second half, and Romot,